ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርብላችሁ ጉዳዮች መካከል
አንደኛ እስከ 10ኛ ክፍል የተዘጋጁት መጽሐፍት ለተማሪዎች ያው በሀገራችን ደረጃ የግዕዝ ቋንቋ በማንኛውም የግዕዝ ቋንቋ በደረጃው ማወቅ ለሚፈልግ ግለሰብም ሆነ ማህበረሰብ በአጠቃላይ እንዲጠቅም ሆኖ የተዘጋጀው
የግዕዝ ቋንቋን ከአንደኛ ክፍል እስከ 10ኛ ክፍል ላሉ ተማሪዎች የሚያስተምሩ መጽሐፍት ከሰሞኑ ተመርቀዋል። የመጽሐፍቱን አዘጋጅ ናኦሚ ኖ እጅራን ነው ቀደም ብለን የሰማናቸው። ከእሳቸው ጋር ያደረግነው ቆይታ ሙሉ ክፍል በምሽቱ ይደመጣል። ይህና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁ እንድትቆዩ እንጋብዛለን። ወደ ቀዳሚ ዝግጅት እንሻገር። ጋቢና ቪኦኤ ከአሜሪካ ድምጽ ወደ እናንተ የሚቀርብ ልዩ ወጣቶች ላይ የሚያተኩር መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። የኢትዮጵያ ጥንታዊ የቤተ ክህነትና የቤተ መንግስት የሥራ ቋንቋ ሆኖ ያገለግል የነበረው ጥንታዊ የግዕዝ ቋንቋ ከአንደኛ እስከ 10ኛ ክፍል ላሉ ተማሪዎች ለማስተማር የሚያገለግሉ የመማሪያ መጻሕፍት ከሰሞኑ ተዘጋጅተው ተመርቀዋል። መጻሕፍቱ የተዘጋጁት በጋዜጠኛ ደራሲና የግዕዝ ቋንቋ መምህርት ናኦሚ ዋቅጅራ ነው። መምህርት ናኦሚንም ከኤደን ገረመው ጋር ቆይታ አድርገዋል። በመቀጠል ይሰማል።
አንሰኢ ርእሰኪ ሰዋሰወ ግዕዝ እምነ አንሰኢ ርእሰኪ ሰዋሰወ ግዕዝ እምነ አርድእት ደቅ እስመ በጊዜ ልቅነ አርድእት ደቅ እስመ በጊዜ ልቅነ አንሰኢ ርእሰኪ ሰዋሰወ ግዕዝ እምነ የግዕዝ ቋንቋ እናታችን ወይ ራስሽን ቀና አድርጊ አርድእት ደቅ እስመ በጊዜ ልቅነ በቤትሽ ያደግን ህፃናት ልጆችሽ በጊዜው በሰዓቱ አድገረልሻልና።
በጣም ነው ማመሰግነው መምህርት ናኦሚ ዋቅጅራ። እስቲ ሙሉ ስምሽን፣ የስራ ኃላፊነትሽን፣ ሙያሽን፣ እውቀትሽን አስታውቂልኝ።
እሺ፣ አመሰግናለሁ። እኔም ተጋባሽ እንድሆን ስላደረጋችሁኝ። መምህርት ደራሲና ጋዜጠኛ ናኦሚ ዋቅጅራ እባላለሁኝ። የግዕዝ መምህርት ነኝ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የመገናኛ ብዙሃን በዋና አዘጋጅነት ነው የማገለግለው በአሁኑ ሰዓት።
እሺ መምህርት፣ ከዚህ ቀደም የተለያዩ መጽሐፍትን ጽፈሻል። ራስሽን ስታስተዋውቂ ደራሲ ነኝ ነው ያልሽው። እስቲ የጻፍሻቸውን መጽሐፎች ጥቀሽልኝ፣ ከዛን ጀምር።
እሺ፣ አመሰግናለሁ። ያው እንግዲህ የጻፍኳቸው በህትመት ላይ ያልወጡ ወደ 3 መጽሐፍቶች ይኖራሉ። ግን ቀጥታ ለመጀመሪያ ጊዜ ዛሬ 8 ዓመት በአየር ላይ የዋለው ዋናው ማህቶተ ጥበብ ዘልሳነ ግዕዝ የሚለው የግዕዝ ጋይድ መጽሐፍ ነው። ወደ 390 ገጽ። እነዚህ ከአንደኛ እስከ 10ኛ ክፍል ያሉት መጽሐፍት ደግሞ በዛን ሰዓት ከ99 ዓመተ ምህረት ጀምሮ እየተጻፉ ያሉና 2005 ላይ ተጠናቀው የነበሩ 2006 ዓመተ ምህረት ማህቶተ ጥበብ ዘልሳነ ግዕዝ የሚለው የግዕዝ ቋንቋ መጽሐፍ ዋናው ጋይድ መጽሐፍም ሲታተም በጀርባ ቀድመው የተሰሩ መጽሐፍት ተብለው የተገለጹ በጊዜና በሂደት በአሁኑ ሰዓት ለህዝብ ታትመው የቀረቡት መጽሐፍቶች ናቸው። እንግዲህ እኔ እስካሁን ድረስ 11 የግዕዝ መጽሐፍትን ነው ጽፌ ለህዝቡ ያደረስኩት።
አሁን ደግሞ በቅርቡ ከአንደኛ ክፍል እስከ 10ኛ ክፍል ላሉ ተማሪዎች አገልግሎት የሚውል የግዕዝ መማሪያ መጽሐፍት አዘጋጅተሻል። መጀመሪያ እንግዲህ እንኳን ደስ አለሽ ለዚህ።
እንኳን አብሮ ደስ አለን። አመሰግናለሁ። ክብር ይስጥልን።
እነዚህ መጽሐፍቶች ለማዘጋጀት ምን አነሳሳሽ? ምን ያህል ጊዜስ ወሰደብሽ?
እንግዲህ ይህን መጽሐፍት ለማዘጋጀት ዋና መነሻ የሆነኝ ያው ወደኋላ የሚመልሱኝ አንዳንድ ታሪኮች አሉና እኔ የግዕዝ ቋንቋ ትምህርትን ለመማር እድለኛ ሆኜ በደብረ ገሊላ አማኑኤል ካቴድራል አንደኛ ደረጃ ትምህርት ቤት ውስጥ ነው እንግዲህ ለመማር የበቃሁት። ተወልጄ የሚያደግኩት በአዲስ አበባ ልዩ ስሙ አማኑኤል ካቴድራል ቤተክርስቲያን አካባቢ ነውና መጋቢ ምስጢራት ጌዲዮን መኮንን የሚባሉ መምህር ይሄንን የግስ ትምህርት ሲያስተምሩ እዛው ግቢ ውስጥ ነበርና እዛ ስማር የነበረው እግዚአብሔር ፈቅዶ በተማርኩበት ትምህርት ቤት እሳቸው ከዚህ ዓለም ድካም ባረፉ ሰዓት ተወዳድሬ እዛው ቦታ ላይ የግዝ መምህር ሆኜ ነበርና በዛን ሰዓት ከትምህርት ቢሮ እየመጡ በሚጎበኙበት ሰዓት የማስተምራቸውን ሌሰን ፕላንና አመታዊ እቅዱንም በግዝ ነበርና ማዘጋጀት 1999 ዓመተ ምህረት ላይ በእንዲህ አይነት መልኩ የግዝ መጽሐፍ ቢዘጋጅ ለተማሪዎችም ለትምህርት ቢሮም ጥሩ ነው የሚል ኮሜንት የተሰጠኝ ስለነበረ ያንን የትምህርት ቢሮ መጥተው የሰጡኝን ሐሳብ መነሳ በማድረግ 2000 ዓመተ ምህረት ላይ በማህበረ ቅዱሳን አቡነ ጎርጎሮስ አንደኛና ሁለተኛ ደረጃ ትምህርት ቤት በግዕዝ መምህርነት ተጋስሸፈን እዚህ በሶስት ደረጃ የተዘጋጁ መጽሐፍት ነበሩ። መጀመሪያ በየዓመተ ምህረቱ ከአንደኛ እስከ አስረኛ ክፍል ያሉትን ከ2000 ዓመተ ምህረት እስከ 2005 ዓመተ ምህረት ድረስ አዘጋጅቼ ተማሪዎቹ እንዲማሩበት አስረኛ ዓመተ ምህረት ጀምሮ የተጀመረ ስራ ነው። እንግዲህ እግዚአብሔር ፈቅዶ ዛሬ ለዚህ ደረሰው።
እንግዲህ ረጅም ጊዜ ፈጅቷል እንደሚባለውም ግዕዝ ጥንታዊ ቋንቋ ነው። ይሁንና ደግሞ እየጠፋ ያለ ነው ብዙዎች ከቤተክርስቲያን አካባቢ ካሉ ሰዎች በስተቀር ሌሎች ይህንን ትምህርት ለማወቅ ለመማር እንኳን ቢፈልጉ የሚያገኙበት ሁኔታ አልተመቻቸም ነበርና ይህን ያክል ዘመን የግዕዝ ቋንቋ በሌሎች ሀገራት በተለይም ደግሞ ባደጉት በለጸጉት ሀገራት በዩኒቨርሲቲ ደረጃ በሚሰጥበት ሁኔታ ኢትዮጵያ ውስጥ ግን ይህንን ማሳደግ ያልተቻለበት ነገር ምንድነው? እስከዛሬ ይዘገይ
መልካም ጥያቄ ነው። የግድ መነሳትም ያለበት ጥያቄ ነው። የግዕዝ ቋንቋ ያው ታሪካችንን ስንረዳው እስከ 12ኛው መቶ ክፍለ ዘመን ድረስ በኢትዮጵያ ብሔራዊ የቤተ ክህነትና የቤተ መንግስት ቋንቋ ሆኖ ሲያገለግል እንደነበረ ያው ከታሪክ የምንረዳው ነገር ነው። ከዛጉዌ ስርወ መንግስት በኋላ የአማርኛ ቋንቋ በግዕዝ ቋንቋ ተተክቶ የግዕዝ ቋንቋ የቤተ ክህነት ብቻ ሆኖ እንዲቀር ነው የተደረገውና እንግዲህ እስካሁን ድረስ ይሄ ነገር ተራዝሞ እዚህ ደረጃ ያልደረሰበት ምክንያት የግዕዝ ቋንቋ የቤተ ክህነት ወይም የቤተ ክርስቲያን ቋንቋ ነው የሚል እሳቤ ስለነበረ ነው። ነገር ግን እውነታው ያ ሳይሆን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓተ አምልኮዋን ትምህርቷንና መንፈሳዊ እሴቷን የምታስተላልፍበት ቋንቋ የግዕዝ ቋንቋ ቢሆንም የግዕዝ ቋንቋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ቋንቋ ብቻ አይደለችም። ነገር ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት የግዕዝ ቋንቋ የአደራ እናት ናት። የአደራ ቋንቋ የሆነውን የግዕዝ ቋንቋ በስርዓተ አምልኳ በአብነት ትምህርቷ እየተጠቀመች ቀብቃ ለዛሬው ትውልድ ያስተላለፈች ነችና ትልቁ እስካሁን ድረስ ታቅፎ የቀረበት ዋናው ምክንያት ምንድነው? የግዕዝ ቋንቋ የቤተ ክህነት ቋንቋ ነው። በተለይም የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታዮች ብቻ ነው የሚል የተሳሳተ አመለካከት ስላለን ነው። የግዕዝ ቋንቋ የሁሉም ቋንቋ ነው፣ የህዝብ ቋንቋ ነው፣ የዓለም ቋንቋ ነው፣ በተለይ የኢትዮጵያ ቋንቋ ነው። ነገር ግን ከሃይማኖቱ ጋር ያለው ነገር ምንድነው? የግዕዝ ቋንቋን ስንረዳ ሁለት አይነት አስተምህሮ አለው። የመጀመሪያው የአብነት ትምህርት ወይንም ስርዓተ አምልኮ ይባላል። እንደ አረብኛ ቋንቋ የእስልምና እምነት ተከታይ ወገኖቻችን ስርዓተ አምልኳቸውን ይፈጽሙበታል። አረብኛን ቋንቋ በቋንቋ ደረጃ ደግሞ ሁላችንም እንማረዋለን። የግዕዝ ቋንቋም እንደዛው።
ይሄ አንቺ ያዘጋጀሽው የመማሪያ መጽሐፍ ማንኛውም ሰው ምናልባትም በሌላ እምነት ውስጥ ላሉት ሰዎች እንዲያነቡ ወይም ደግሞ ዕውቀት እንዲያጎለብቱ ለማድረግ የተዘጋጀ ነው ወይ? ምን ምን ነገሮችን አካቷል?
ከአንደኛ እስከ አስረኛ ክፍል የተዘጋጁት መጽሐፍት ለተማሪዎች ያው በሀገራችን ደረጃ የግዕዝ ቋንቋ በማንኛውም የግዕዝ ቋንቋ በደረጃው ማወቅ ለሚፈልግ ግለሰብም ሆነ ማህበረሰብ በአጠቃላይ እንዲጠቅም ሆኖ ነው የተዘጋጀው። በሁለት አይነት ቋንቋ ነው የተዘጋጀው። በግዕዝና በአማርኛ ነው ተተርጉሞ ማለት ነው። ከፊደል ይጀምራል፣ ቁጥሮች ይኖሩታል፣ መራህያን ወይንም መሪ ቋንቋዎች ወይንም ደግሞ መሪዎች የምንላቸው ይኖሩታል። በተለይም ደግሞ ኮንቨርሴሽን የምንነጋገርበት የምንግባባበት በአጠቃላይ እንደ እንግሊዘኛ እንደ አማርኛ እንደ ሌሎች ቋንቋዎች የመግባቢያ ቋንቋ ነው። ታይም ሄድ ያለበት ምንድነው? ማንኛውም የትምህርት መጽሐፍቶች ሲዘጋጁ በየጊዜው ሪቫይዝድ እየተደረጉ በባለሙያ በሊቃውንት የሚታዩ ስለሆነ 2016 ዓመተ ምህረት ላይ አሁን ባለው ሂደት እየሄድኩ ያለሁት የዚህ ካንደኛ አስከፍረኛ ክፍል የታተሙ መጽሐፍት ለምረቃ ተደረሱበት ሰዓት እስከ ትምህርት ሚኒስቴር ድረስ በቦታው ላይ ተገኝተው ባለቤትነትን እንዲያሳውቁ ጥሪ ተደርጎ ነበር። ተወክለው የመጡም ሰዎች አሉ። አሁን እየሄድኩበት ያለው ሂደት ምንድነው? በትምህርት ቢሮ ደረጃ፣ በትምህርት ሚኒስቴር ደረጃ ቋንቋው ደግሞ በአደራም ይዛ የተቀመጠችው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ የወከላቸው ሊቃውንተ ቤተክርስቲያንና የትምህርት ሚኒስቴር ተወካዮች ሆነው ይሄንን መጽሐፍ በአጠቃላይ በማየት ፔዳጎጂካል ቲቺንግ ሲስተሙን በማስተካከል በተሻለ መልኩ አድርገው ለ2016 ዓመተ ምህረት ከግለሰብነት ወደ ሀገር አቀፍነት ወደ ተቋምነት ተረከበው ይሄንን እነዚህ መጽሐፍት ለትውልድ የሚያስተላልፉበት ሂደት ነው። እንግዲህ ይሄ ደጀመርኩት ከጥቅምት 20 ጀምሮ እንግዲህ ያው አገልግሎት እየሰጠ ነው የሚገኘው።
የመጨረሻው ጥያቄ የሚሆነው የግዕዝ ቋንቋን ለማስፋፋት በቀጣይም ደግሞ በከፍተኛ የትምህርት ተቋማት ውስጥ እንዲሰጥ ለማድረግስ ምን አይነት ነገሮችን አስበሻል? አቀደሻል? ሰው መገንዘብ አለበት የምትይውን ነገር ካለ እዚሁ ላይ አብረሻ ይይዘሽ ንገሪ።
እሺ፣ አመሰግናለሁኝ በድጋሚ። እንግዲህ የግዕዝ ቋንቋ አንዳንድ ጊዜ ስናየው ሂደቱን ያልጠበቀ አካሄድ ሂዷል ብዬ ነው የማምነው። ለምንድን ነው ይሄንን ያልኩበት ምክንያት? ከጥንት ጀምሮ እኛ ተማሪ ሆነንም ከነበርንበት ጊዜ ጀምሮ በትምህርት ቢሮ ደረጃ በሀገር አቀፍ የማትሪክ ፈተና ላይ የግዕዝ ትምህርት ፈተና ይሰጣል። ሁሉም የሚያውቀው ነው። ከዛ ደግሞ አልፎ የአማርኛ ቋንቋ ተማሪዎች በማይነር ኮርስ ሆኖ የግዕዝ ቋንቋ ይሰጣል። አሁንም ደግሞ በአዲስ አበባ ዩኒቨርሲቲ ደረጃ በባህር ዳር በተለያዩ ዩኒቨርሲቲዎች በከፍተኛ ደረጃ የግዕዝ ቋንቋ በዩኒቨርሲቲ ደረጃ ይሰጣል። እነዚህ ይሄ ትምህርት እየተሰጠ በላይኛው ሌቭል ላይ እየተሰጠ ያለ አካሄዱን ያልጠበቀ ነው ያልኩበት ምክንያት ከታች ያልተገነባን ህፃን ላይ ማስቀመጥ ነው እየሆነብን ያለው። የኔ ዋናው መልእክት ምንድነው? ይሄ ነገር ከታች ጀምሮ ህፃናቱን ከአጸደ ህፃናት ጀምሮ እያስተማርናቸው ብንሄድ እላይ ላለው የትምህርት ለተዘጋጀው የመማር ማስተማር ሂደት ምቹ የሆነ ነገር ነው የሚሆነው። ጠንክሮ ከትምህርት ቢሮ ጀምሮ የሚመለከተው አካላት በሙሉ በዚህ ላይ ጠንክሮ መስራት እንዳለበት መልእክቴን አስተላልፋለሁ።
እሺ፣ እጅግ አብዝቼ አመሰግናለሁ ስለነበረን ቆይታ እንዲሁም ስለሰጠሽኝ ጊዜ።
እኔም አመሰግናለሁ። ክብር ይስጥልን።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ደግሞ ወደ ትግራይ ክልል እናቀናለን። በኢትዮጵያ ትግራይ ክልል ዋና ከተማ መቀሌ የሚኖሩ ወጣቶችና ህጻናት ከሰሞኑ ሰላማዊ ሰልፍ አድርገዋል። በሰልፉ በኢትዮጵያ መንግስትና በክልላቸው መንግስት መካከል የተደረሰው የሰላም ስምምነት በቅርቡ ወደ ትምህርት ቤት እንዲመለሱ እንደሚያስችላቸው ተስፋቸውን ገልጸዋል። በ2015 ዓ.ም ተመረጠ ጦርነቱ ከተቀሰቀሰ ጊዜ አንስቶ ላለፉት 2 ዓመታት በትግራይ ክልል የሚገኙ ትምህርት ቤቶችና ሌሎች በርካታ አገልግሎቶች ተዘግተው ቆይተዋል። ዘገባው የአሶሺየትድ ፕሬስ ነው። ስመኝሽ ቆየታ አቀርባለች።
በትግራይ ክልል ዋና ከተማ መቀሌ ባለፈው ሳምንት ቀዳሜ የተከደው ሰላም ለሁሉም የተሰኘው ሰላማዊ ሰልፍ ተዘጋጀው በትግራይ ልማት ማህበርና በአካባቢው ታዋቂ በሆነው ሰርከስ ትግራይ ትብብር ነው። በፖሊስ ኦርኬስትራ የተመረሩ በከተማው የተለያዩ አካባቢዎች ከተዘዋወሩ 600 ሰልፈኞች መካከል ወደ 200 የሚጠጉት ህፃናት ሲሆኑ የሰርከስና ማርሻል አርት ክህሎታቸውን በሰልፉ ላይ ያሳይተዋል። ሩት ገብረ ህይወት በሰልፉ ላይ ተሳታፊ ከነበሩ ህፃናት መካከል አንዷ ናት።
ደስ ነው ለዚህ ሰላም ሆኖ እንደገና ወደ ትምህርት ቤት መመለሴ የተሰናቀሉትም ወደ ቤታቸው መመለሳቸው የታመሙትም መድኃኒት ማግኘታቸውና ተጨማሪ ረሃብና ሞት የማይኖር መሆኑ ነው።
የትግራይ ልማት ማህበር ዋና ዳይሬክተር አቶ ተስፋሁን ኃይለማርያም በበኩላቸው በሁለቱ ተፋላሚ ወገኖች መካከል የተደረሰው የሰላም ስምምነት ለትግራይ ህዝብ ወሳኝ ነው ብለዋል።
No nation in the entire globe understands the cost of war.
በዚህ ጊዜ ከትግራይ ህዝብ በላይ ጦርነት የሚያስከፍለው ነዳና የሰላምን ዋጋ የተረዳ ህዝብ በአለም ላይ የለም። ስለዚህ ለትግራይ የሰላም ስምምነት ማለት ከበባውና እገዳው ይነሳል፣ ትግራይም የቀሪው ዓለም አካል ትሆናለች ማለት ነው። ይሄ የሰላም ስምምነት ለትግራይና ለኔ ያለው ትርጉም ለመምተኞች መዳንት ያገኛሉ፣ ተጨማሪ የስቃይና ረሃብ ቀናት አይኖሩም፣ ልጆቻችን ትምህርት ቤት ይሄዳሉና ሌሎች በርካታ ጥቅሞች አሉት ማለት ነው።
አሶሲየትድ ፕሬስ በዘገባው የሰላም ስምምነት ቢደረስም በአፈጻጸሙ ዙሪያ አንዳንድ ጥርጣሬዎች እንዳሉ አመልክቷል። የኢትዮጵያ ፌደራል መንግስት የርዳታ አቅርቦት ወደ ትግራይ ክልል የተለያዩ አካባቢዎች እየተሰራጨ መሆኑን ቢገልጽም አንዳንድ የትግራይ ነዋሪዎች ግን በቂ አይደለም ማለታቸውንም ይጠቅሳል። በኢትዮጵያ መንግስትና በትግራይ ክልል አመራሮች መካከል በተደረሰው ስምምነት መሰረት የሁለቱም ወገን ወታደራዊ አዛዦች የህወሓት ኃይሎች ትጥቅ የሚፈቱበትን ሁኔታ የተወያዩ ሲሆን የሰርከስ ትግራይ ጸሐፊና መምህር የሆነው እዮብ ብርሃኔ ለሰላም ያለውን ተስፋ እንዲህ ሲል ገልጿል።
እንግዲህ ምንም ለመግለጽ በጣም በቀላል የሚገለጽ ነገር አይደለም። ባይዘወይ ሁሉም ነገር ቃላት ላይገኝለት ይችላልና የቆየንበት ህይወት ምን ላይ ነበር የሚለውን ነገር አይተን ያ ነገር ሁሉም ቆሞሮ ያ ሁሉ የነበረው ችግርና መከራ አልፎ አሁን ደግሞ ስለ ሰላም ማውራት ስንጀምር በጣም ደስታው መግለጽ ይከብዳል። ምክንያቱም ትግራይ ስለ ሰላም የሚታሰብ ነገር አልነበረም። ሁሌ ምንሰማው ድምጽ ምናየው ነገር ሁሉ ጊዜ ችግርና መከራ ሰቆቃ ስለነበረ
የኤርትራ ኃይሎችና ሌሎች ጥቃት ያደረሱ ኃይሎች ከክልሉ እስካልወጡ ድረስ ተዋጊዎቹ ትጥቅ እንደማይፈቱ የትግራይ ክልል ምልክት ያሳየ መሆኑን አሶሲየትድ ፕሬስ ጠቅሷል። በጥቅምት 2013 ዓመተ ምህረት በኢትዮጵያ ፌደራል ኃይሎችና በትግራይ ክልል ኃይሎች መካከል የተከፈተው ጦርነት ላለፉት 2 ዓመታት የዘለቀ ሲሆን በመቶ ሺዎች ለሚቆጠሩ ወታደሮችና ንጹሃን ዜጎች ህልፈት ምክንያት በመሆኑ ከሁለተኛው ዓለም ጦርነት ወዲህ በአፍሪካ ታሪክ ውስጥ ከፍተኛ ሞት የታየበት አስከፊ ጦርነት መሆኑን አሶሲየትድ ፕሬስ በዘገባው ጠቅሷል። በሰላማዊ ስምምነት ግጭቱ እስከቆመበት ድረስም ከግማሽ ሚሊዮን በላይ ሰዎች ህይወታቸውን እንዳጡም አመልክቷል።
ካቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ከሰሞኑ በዚህ በዩናይትድ ስቴትስ ወደ ተደረገ የተቃውሞ ትዕይንትና የሻማ ማብራት ስነ ስርዓት እናቀናለን። በቻይናውያንና በትውልደ ቻይናውያን የተደረገ ነው። ምክንያቱ ደግሞ በቻይና መንግስት ላይ ያነጣጠረ ነው። እንዲሁም ደግሞ በሀገሪቱ ውስጥ እየተፈጸመ ነው የሚባለው ኮቪድ ቫይረስን የኮቪድ ወረርሽኝ ቫይረስን ተከትሎ የመጣውን እጅግ ጥብቅ የሆነ ቁጥጥርን የሚመለከት እንደሆነ ተሰምቷል። ቆንጅታ እየታሰማናለች።
ዩናይትድ ስቴትስ የሚኖሩ ወይም እየተማሩ ያሉ ቻይናውያን ሎስ አንጀለስ፣ ኒውዮርክ እና ዋሽንግተንን ጨምሮ በተለያዩ አካባቢዎች የሻማ ማብራት ስነ ስርዓትና ህዝባዊ ስብሰባዎችን በማካሄድ የቻይና ኮሚኒስት ፓርቲና መሪው ከስልጣን እንዲለቁ ጠይቀዋል። ሃንግ ዋንግ ከሎስ አንጀለሱ ትዕይንት አዘጋጅ ተማሪዎች መካከል አንዱ ነው።
People are dying in China.
ቻይና ውስጥ ሰው እየሞተ ነው ብለዋል ተማሪው ሃንግ ዋንግ። ዩናይትድ ስቴትስ እና ቻይና ውስጥ የቤጂንግን ጥብቅ የኮቪድ-19 መቆጣጠሪያ ፖሊሲ በመቃወም ሰልፎች እየተካሄዱ ነው። ኒውዮርክ በተካሄደ ተቃውሞ ላይ የተገኙት ሊን ጂያው ሜይ ሲናገሩ እንዲህ ብለዋል።
A lot of the workers are all sealed up at home and can't go out and pay their mortgage.
ከቤት መውጣት ባለመቻላቸው የቤታቸውን ብድር ክፍያ ለመክፈል ያልቻሉ ብዙ ሰዎች አሉ። ከቤት አትውጡ የሚለው ትዕዛዝ መቀጠሉ ሳይንሳዊ አይመስለኝም። ትክክል አይደለም ነው ያሉት ሊዮ ጂያሜይ። በሎስ አንጀለሱ የሻማ ማብራት ላይ የተገኘችውና ለቤተሰቦቼ እሰጋለሁ በሚል ፍራቻ ማንነቷን መግለጽ ባለመፈለግ ማክስ በሚል ስም ጥሩኝ ያለችው ተማሪ የመንግስቱ ጸረ ኮቪድ ፖሊሲ በሽታው ከመያደርሰው የበለጠ ጉዳት እያደረሰ ነው ብላለች። ብዙ ሰው የሚሞተው በጥብቁ ፖሊሲ ምክንያት ነው። ረሃብ ሰውን እየገደለው ነው ስትል አስረድታለች። ባለፈው ሳምንት በሰሜን ምዕራብ ቻይና በሚገኝ የመኖሪያ ላይ ረሰው የሰውነት የተፈጠረ ሰዓት ቀጠሎ ተቃውሞውን እንደቀሰቀሰው የሚታወስ ነው። አካባቢው ሙስሊሞቹ ዊገሮች የሚኖሩበት ነው። በመንግስቱ ጸረ ኮቪድ ፖሊሲ የተነሳ የህንጻው ባደጋ ጊዜ መውጫ በር ከውጪ ተቆልፎ ስለነበር ነዋሪዎቹ ከቀጠለው ሊያመልጡ እንዳልቻሉ አንዱ ነዋሪ ለቪኦኤ ገልጸዋል። የሳት አደጋ ባለስልጣኑ ደግሞ ነዋሪዎቹ ሌላ ያደጋ ጊዜ መውጫ በር መኖሩን አላወቁም ነበር ብለዋል። ዩናይትድ ስቴትስ ውስጥ ያለ የዊገሮች የዜና ማሰራጫ 44 ሰዎች በሳት አደጋው እንደሞቱ ዘግቧል። ሌሎች ዘገባዎች ደግሞ 4 ሰዎች እንደሞቱ ነው የገለጹት። የሎስ አንጀለስ የሻማ ማብራት ስብስብ በቃጠለው የሞቱትን ለማሰብ ብቻ አይደለም ያለችው የቻይና መንግስት ይበቀለኛል በሚል ስጋት ኪኪ ብላችሁ ጥሩኝ ያለችው ሌላዋ ተሳታፊ እንዲስትል አስረድታለች።
These 44 fellow citizens also represent every single person.
በሳት አደጋው የሞቱት 44ቱ ዜጎች እያንዳንዳቸው እያንዳንዱን የቻይና ህዝብ የሚወክሉ ናቸው። እኔም አንቺም ልንሆን እንችል ነበር። ሁላችንም እዚያ ከባድ ቃጠሎ የደረሰበት ህንጻ ውስጥ ልንሆን እንችል ነበር። ዛሬ እኛ ድምጻችንን ካላሰማንና አንዳች እርምጃ ካልወሰድን ዓለም ላይ ስለዚህ ጉዳይ ማንንም ሊሰማ አይችልም ብላለች። ሐሚድ ከሪም ደግሞ ቻይናዊ ዊገር ሲሆኑ ዋሽንግተን ውስጥ የአንድ ምግብ ቤት ባለቤት ናቸው። የቻይና መንግስት በዊገሮች ላይ በሚከተለው አፋኝ ፖሊሲ ላይ የተቃውሞ እንቅስቃሴ እንዲያውም ዘግይቷል ባይናቸው ሐሚድ።
The Urumqi fire ignited everyone's heart.
የኡሩምኪ ቃጠሎ የሁሉንም ሰው ልብ ነው ያቃጠለው ብለዋል ሐሚድ። ሰው እንዲነሳሳ አድርጓል። ተቃዋሚ ሰልፈኞቹን አከብራቸዋለሁ ደግፋቸዋለሁ። እንደኔ አመለካከት ከሆነ ግን ተቃውሞ ትንሽ ዘግይቷል ቢሆንም አሁንም መደረጉ ጥሩ ነው ብለዋል። ቤጂንግ በሺያንግዣንግ ክፍለ ግዛቷ ላይ ስለምትፈጸማቸው አድራጎቶች የሚቀርቡ ነቀፋዎችን ሽብርተኝነትን ለመታገልና በአካባቢው ጸጥታና ብልጽግና እንዲሰፍን ያደረኩት ነው በማለት ስታስተባብል ቆይታለች።
ማጥቻችን በመቀጠል ሳምንታዊው የስፖርት መሰናዶ ይቀርባል። ኬንዲ አባተ ይቀጥላል።
የፊፋ ዓለም ዋንጫ የሩብ ፍጻሜ ተፋላሚ ሀገራት እየተለዩ ነው። የመጨረሻ 16ቱን ከተቀላቀሉ ብሔራዊ ቡድኖች ውስጥ የሩብ ፍጻሜ ተፋላሚዎችን ለመለየት ቅዳሜና እሁድ በተካሄዱ የጥሎ ማለፍ ጨዋታዎች 4 ብሔራዊ ቡድኖች ወደ ሩብ ፍጻሜ አልፈዋል። ቅዳሜ ኔዘርላንድስ ዩናይትድ ስቴትስን 3-1 አርጀንቲና ደግሞ አውስትራሊያን 2-1 በማሸነፍ የመጨረሻ 8ቱን ተቀላቅለዋል። ሁለቱ ቡድኖች በሩብ ፍጻሜው እርስ በርስ ይገናኛሉ። እሁድ ለት በተካሄዱ ጨዋታዎች ደግሞ ፈረንሳይ ፖላንድን 3-1 እንግሊዝ ደግሞ ሴኔጋልን 3-0 በመርታት ወደ ሩብ ፍጻሜው ያለፉ ሲሆን ሁለቱ ቡድኖች በሚያደርጉት ግጥሚያ ወደ ግማሽ ፍጻሜ የሚያልፈው ሀገር ይለያል። የአፍሪካ ሻምፒዮኗ ሴኔጋል በመጀመሪያው አጋማሽ ጥሩ እንቅስቃሴ ብታደርግም የእንግሊዙ ግብ ጠባቂ ፒክፎርድ ካዳናት የዲያ ሙከራ ውጭ ለግብ የቀረበ ሙከራ ማድረግ አልቻለችም። በማጥቃት የተሳካላት እንግሊዝ በአንጻሩ 4 ኢላማዎችን የጠበቁ ሙከራዎችን አድርጋ 3ቱን ወደ ግብ ቀይራለች። በዓለም ዋንጫው ድንቅ ብቃቱን ያሳየ የሚገኘው ምባፔ በነገሰበት የፈረንሳይና ፖላንድ ጨዋታ ወጣቱ አጥቂ 2 አስደናቂ ግቦችን ከማስቆጠር በተጨማሪ ጂሩ ያስቆጠራትን ኳስም አመቻችቶ ማቀበል ችሏል። ቅዳሜና እሁድ ወደ ሩብ ፍጻሜ በማለፍ የመጨረሻ 8ቱን የተቀላቀሉ 4 ቡድኖች ከየምድባቸው አንደኛ ሆነው ያለፉ ናቸው። ዛሬና ነገ በሚካሄዱ ጨዋታዎች ደግሞ ሩብ ፍጻሜውን የሚቀላቀሉ ቀሪ 4 ብሔራዊ ቡድኖች ይለያሉ። እንግሊዛዊው የፊት መስመር ተጫዋች ራይም ስተርሊንግ የቤተሰቡ ቤት በዘራፊዎች በመሰበሩ ምክንያት የዓለም ዋንጫውን አቋርጦ ወደ አገሩ ተመልሷል። ቤተሰቦቹ በቤት ውስጥ እንዳሉ የታጠቁ ዘራፊዎች ቤቱን ሰብረው መግባታቸውን ተከትሎ ራይም ስተርሊንግ በኳታር የሚገኘውን የእንግሊዝ የዓለም ዋንጫ ቡድን ትቶ ወደ ለንደን መመለሱን የስፖርት መገናኛ ብዙሃን ዘግበዋል። የቡድኑ አሰልጣኝ ጋሬስ ሳውዝጌት ትናንት እሁድ ሴኔጋልን 3-0 አሸንፈው ወደ ሩብ ፍጻሜ ከተቀላቀሉ በኋላ ዜናውን አረጋግጠዋል። ሳውዝጌት ከጨዋታው በኋላ በሰጠው አስተያየት አንዳንድ ጊዜ እግር ኳስ በጣም አስፈላጊ ነገር አይደለም፣ ቤተሰብ ቅድሚያ ሊሰጠው ይገባል ብሏል። አክሎም ስተርሊንግ ወደ ካታር ተመልሶ ቅዳሜ ከፈረንሳይ ጋር ለሚደረገው ግጥሚያ ይደርስ እንደሆን አላውቅም ሲል ተናግሯል። የስተርሊንግ መኖሪያ ቤት በታጠቁ ዘራፊዎች የተሰበረው ቅዳሜ ምሽት እንደሆነ ታውቋል። ይሁን እንጂ ዘራፊዎቹ ስለፈጸሙት ድርጊት እስካሁን በይፋ የታወቀ ነገር የለም። የቼልሲው አጥቂ ስተርሊንግ ህዳር 23 በግል ጉዳይ ወደ እንግሊዝ ከተመለሰው የአርሰናሉ ተከላካይ ቤን ዋይት በመቀጠል ብሔራዊ ቡድኑን ለቆ ወደ አገሩ የተመለሰ ሁለተኛው ተጫዋች ነው። ፈረንሳዊቷ ፍራፓር የወንዶችን የዓለም ዋንጫ ጨዋታ በመዳኘት የመጀመሪያዋ ሴት በመሆን ታሪክ ሰርታለች። ሐሙስ ዕለት በአልባይት ስታዲየም የተካሄደውን የጀርመንና የኮስታሪካን የመጨረሻ የምድብ አምስት ጨዋታ በመምራት ስቴፋኒ ፍራፓር በወንዶች የዓለም ዋንጫ ውድድር የዳኘች በታሪክ የመጀመሪያዋ ሴት ሆናለች። የመሃል ዳኛዋ ፍራፓር ጨዋታውን ከረዳቶቿ ብራዚላዊቷ ኒውዛና ከሜክሲኮዋ ካረን ዲያዝ ጋር የመራች ሲሆን የዓለም ዋንጫ ጨዋታ በሶስት ሴት ዳኞች ሲመራ በ92 ዓመታት ታሪኩ የመጀመሪያው ነው። ፍራፓር ለዓለም ዋንጫው ዳኝነት ከመመረጧ በፊትም ቢሆን የወንዶችን ጨዋታ በመዳኘት ትልቅ ልምድ አላት። እንደ ጎርጎሮሳውያኑ በ2019 የፈረንሳይ ሊግ አንድ ጨዋታን በመምራት የመጀመሪያዋ ሴት ዳኛ እንዲሁም ከአንድ ዓመት በኋላ የወንዶች ሻምፒየንስ ሊግ ጨዋታን በመምራት ቀዳሚዋ ሴት መሆንም ችላለች። ፊፋ 6 ሴት ዳኞችን ለዓለም ዋንጫ ወደ ካታር እንደሚያቀኑ መግለጹ ይታወሳል። ፍራፓር ሜክሲኮ ከፖላንድና ፖርቹጋል ከጋና ጋር ባደረጉት ጨዋታ ላይም አራተኛ ዳኛ ሆና መርታለች። በዋና ዳኝነት በመራችው የጀርመንና ኮስታሪካ ጨዋታ የአራት ጊዜ የዓለም ሻምፒዮኗ ጀርመን 4-2 ብታሸንፍም ከምድቧ ግን ማለፍ አልቻለችም። በመጨረሻም ከዓለም ዋንጫ ዜናዎች ወጥተን ወደ አትሌቲክስ ስንሻገር በቫሌንሲያ ማራቶን አትሌት አመኒ በሪሶ የርቀቱን 3ኛ ፈጣን ሰዓት በማስመዝገብ አሸንፋለች። ትናንት እሁድ ህዳር 25 በስፔን ቫሌንሲያ በተካሄደው የዓለም አትሌቲክስ የፕላቲኒየም ደረጃ የማራቶን ውድድር ኢትዮጵያዊቷ አትሌት አመኒ በሪሶ የስፍራውንና የኢትዮጵያን ክብረ ወሰን በመስበር በአንደኝነት ማሸነፍ ችላለች። አትሌቷ ርቀቱን ያጠናቀቀችበት 2 ሰዓት ከ14 ደቂቃ ከ50 8 ሰከንድ የዓለም 3ኛው የማራቶን ፈጣን ሰዓት ሆኖ ተመዝግቧል። ባለፈው ነሐሴ ወር የሜክሲኮ ከተማ ማራቶንንም በድል ያጠናቀቀችው የ31 ዓመቷ አትሌት አመኒ ከትናንቱ የቫሌንሲያ ድሏ በኋላ በሰጠችው አስተያየት ዛሬ ያሳካሁትን ማመን አልቻልኩም፣ ስፍራው፣ አየሩ፣ ህዝቡ፣ ሁሉም ነገር ድንቅ ነበር፣ በጣም ተደስቻለሁ ማለቷን የዓለም አትሌቲክስ መረጃ ያሳያል። ውድድሩን በአንደኝነት ታሸንፋለች በሚል ከፍተኛ ቅድመ ግምት ተሰጥቷት የነበረችው የ10 ሺህ ሜትር የዓለም ሻምፒዮኗ አትሌት ለተሰንበት ግዳይ ደግሞ 2 ሰዓት ከ16 ደቂቃ ከ48 ሰከንድ በመግባት የራሷን ፈጣን ሰዓት በማስመዝገብ የቫሌንሲያውን ማራቶን በሁለተኝነት አጠናቃለች። ኬንያዊቷ ሼላ ቼፕኪሩይ ሌላኛዋን ኢትዮጵያዊት ታዱ ተሾመን አስከትላ በመግባት 3ኛ ደረጃን ይዛ አጠናቃለች። በወንዶች ምድብ ደግሞ ኬንያዊው ኬልቪን ኪፕቱም እንደ አትሌት አመኒ ሁሉ የዓለም 3ኛውን ፈጣን የማራቶን ሰዓት በማስመዝገብ ውድድሩን በአንደኝነት አጠናቋል። አትሌቱ ውድድሩን ያጠናቀቀበት 2 ሰዓት ከ01 ደቂቃ ከ53 ሰከንድ የስፍራው ክብረ ወሰን ሆኖም ተመዝግቧል። ታንዛኒያዊው ጋብርኤል ጊአይ እና ኬንያዊው አሌክሳንደር ሙቲሶ 2ኛና 3ኛ ሲወጡ ኢትዮጵያዊው ታምራት ቶላ ውድድሩን 4ኛ በመሆን አጠናቋል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ እናመሰግናለን። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምጽና በምስል ምህንድስናው ደግሞ እስካሁን ድረስ አብረናችሁ ቆየነው ኤልያስ አስማርና እኔ ሀብታሙ ስዩም ነበር። መልካም ምሽት ይሁንላችሁ።